ዶክተር ኃይሉ አራያ ጤና ይስጥልኝ እንደምናመሹ።
እግዚአብሔር ይመስገን እንደምናችሁ እናንተስ?
በጣም ደህና ነን እግዚአብሔር ይመስገን። እንግዲህ ግንቦት 20 ሆነ 26 አመታት ደፈነን ለው በኢትዮጵያ ከመጣ። እስቲ አንድ ድምጽ ላሰማውት ከዛ ወደ ውይይታችን እንገባለን።
እሺ።
ከመድረክ የሚታየው ችግር አለ ባል ፕሬዝደንት ከሱ ይሄ መድረክ ነፃ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም የበላይ። ባለሙሉ ስልጣን ነው። በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል ከሚለው ነገር እየተነሳ ይሄ መድረክ ነፃ ነው ይላል። ጥሩ። በአንድ በኩል ደግሞ የሀገራችን መፍትሄ የገጠመን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሬቱ ምንድን ነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም። በቅድሚያ ይህማ ነፃ መድረክ አይደለም፣ እውነትም ነፃ አይደለም ማለት ነው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። ይችን ሀገር አደጋ ላይ የሚጥላት ነው ብዙ ሰው ሊያስብ ይችላል። ጥሩ። ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር ሲበትንትን እናውጣውና ደካማነቱ እንየው የሚል አዝማሚያ ነው እንጂ መውሰድ ያለብን ጓድፌዝ ንርሶ እዛ ተቀምጠ የዚህን ውይይት እንደው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረክ ያለበት ና ይሄ መስተካከል ያለበት ይመስለኛል። ሀገር ስንል ተራራ ብቻ አይደለም። ሀገር ስንል መስክ፣ ወንዝ፣ ጫካ፣ ደን ብቻ አይደለም። ሀገር ስንል ስርዓቱም ነው ፍትህም ነው። አሁን የምንነጋገር እውነት እየተደማመጥን ነው ወይ? ህዝብና መንግስት እኔ ደጋግሜ የምለው ነው ጓድ ፕሬዚደንት፣ በየትኛውም መድረክ ሆድና ጀርባ ሆኗል። ጓድ ፕሬዚደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ። ሰው ባለፈው ዓመታት ተናግረዋል፣ ሰምቻለሁ።
ስለምን?
ስለ ኪኒን መዋጥ። ይህን ኪኒናችንን መዋጥ አለብን፣ ጌታችንን መቀበል አለብን። ትክክል ነው፣ ቀበላለሁ። ይህ መዋጡ ግን ለሁላችንም እኮ ነው። እኔ መውጣለሁ መዋጥ ካለብኝ፣ ሌላው እናንተ መዋጡ። አንድነትን ለማጠናከር ነው የምፈልገው። ግን አንድነትን ለማጠናከር በግማሽ አይኔ እያየሁ አይደለም፣ በሙሉ አይምሮዬ፣ በሁለት አይኔ በግልጽ እየተመለከትኩ አስተማማኝ የሆነ ድል እንዳገኝ ነው የምፈልገው። ራሴን በራሴ መድልል እችላለሁ። እነዚህ ያለፉት ዓመታት የደረሰብን ችግር፣ ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል፣ ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። በወታደሩ ብቻ ከዚህ በፊት እንዳደረግነው ያለ እንደሆነ እንጂ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ በጀት ተክላ የፈለጋችሁትን የሰው ኃይል ሞቢላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ የተሰጠ መመሪያ ነው።
ዶክተር ኃይሉ በነገራችን ላይ በዚህ ሰዓት እኔ ወጣት ሪፖርተር ሆኜ በዛ አዳራሽ ውስጥ ነበርኩኝ። ከዚህ በመለስ የተናገሩ ወይም ለመናገር ያሰቡ ብዙ ሰዎች የት እንደደረሱ የማይታወቅበት ሰዓት ነበር። እርሶ ይህንን ይሉ የነበረ ጊዜ እሳት ላይ ቆሞ የመናገር ያህል ነበር ይመስለኛል ጊዜው። ይሄ የመጨረሻው የብሔራዊ ሸንጎ ስብሰባ ይመስለኛል። ይሄ ማስቸኳይ ሸንጎ ነበር፣ ከዛ በኋላም የተጠራ አይመስለኝም። እንደው በዘያዊ አነጋገር እንበልና 3 ጊዜም ዶሮ የጮኸ አልመሰለኝም። የዛ መንግስት ውድቀትና ክስመት ሲነገር ግንቦት 20 1983 ዓ.ም ይመጣ በሙሉ አእምሮ በሁለት አይን በግልጽ እየተመለከትኩ ነው መናገር የምፈልገው ብለዋል እዚያ የከበደ ቦታ ላይ ቆመውና አሁንም ያለፉትን 26 ዓመታት እንዲሁ በሙሉ አእምሮ በሁለት አይኑ እያዩና በግልጽ እየተመለከቱ አጠር አድርገው የሚገመግሙልኝ ይመስለኛል። እና ዶክተር ኃይሉ በቅድሚያ ግንቦት 20 ለመሆኑ በራሱ ድል ነው ወይ? ግንቦት 20 የህዝብ በዓል ሆኖ ዓመታዊ ክብረ በዓል ሊሆን ይገባዋል ወይ? እንዲህ አይነት ጥያቄዎችን የሚያነሱ ሰዎች አሉ። እርስዎ ምን ይላሉ?
በእኔም በኩል እንደዚሁ ነው። ያዴ አሸንፊ ገብቻለሁ የሚለው እና ደርግ የወደቀበት ላይ ነው ብሎ እንደ አዲስ የመንግስት የህዝብ በዓል ተደርጎ ሆኗል። አሁን ያዴግ ታግሏል። ተገንም ያለው ነው እንዴ? ነገር ግን ይሄ ጉዳይ እንደ ቡድን ይሄን ተግባር የኔ ምልክት ነው የኔ ጉዳይ ነው እና ብሎ ያቀብር ይችላል እንደ ድርጅት። የህዝብ ጣል ግን መሆን ያለበት ይሄ አላስብም። ምክንያቱም እንደዚህ ብዙ አሎች አሉ። ከንጉሱ ጋር እንደመለከት የተወለዱበትን በዓል እናከብር ነበር። ሰቸው ሲሄዱ አለፈ። ባልነቱ ቆመ። ምክንያቱም ከአንድ ሰው ጋር የተያያዘ ነው። የህዝብ አይደለም። የህዝብ ጉዳይ ህዝቡ በሙሉ ጉዳይ ይመለከተኛል እና ላከብረው ይችላሉ ብለው ብሎ የሚያከብረው ነገር አይደለም። ያደግ ይገባ ህዝቡ እንደሚፈልገው ህዝቡ የሚያከብረው አድርጎ የራሱን በዓል ፈክቶ ከዛ በፊት የነበረው ነው። እንዳልኩ በዛን ጊዜ ያደግ ሲገባ ግንቦት ሀያን ያከብሩ ነበረ። ታጋዮቹ እንደዛ ሊሆን ይችላል። እንደ ድርጅት ያንን ነገር ባላቸው አድርገው ወስደው ሊያቀርቡት ይችላሉ። እንደ ህዝቡ ግን ህዝቡ ይህ ጉዳይ እኔም በሙሉ ይመለከተኛል፣ የማከብረው ነው፣ የማምንበት ነው ብሎ የሚቀበለው አይደለም። አሁን ኢህአዴግ በአንድ ምክንያት ቢወገድ፣ በፖለቲካም በምርጫም ቢሸነፍ ያ በዓል መሆኑ ሊቀጥል አይችልም። ምክንያቱም ያ በዓል ከህዝቡ ጋር የተያያዘ አይደለም። ለአድዋ ጉዳይ በመላ ኢትዮጵያ ጉዳይ ነው የያዘው ነው። የአርበኞች ትግል የኢትዮጵያ ህዝብ ፍላጎት ነው። ስለዚህ ያስታውሰዋል። ሌሎችም በዓሎች አሉ። ስለዚህ በአሁኑ ጊዜ ግንቦት ሀያ እንደ ህዝብ በዓል እንደመላው ህዝብ እንደተቀበለው አድርጎ የያዘው በዓል አይደለም። ምክንያቱም ከተወሰነ ድርጅት ጋር የተያያዘ ነው። ያ ድርጅት በማይኖርበት ጊዜ ያ በዓልም ይኖራል ብዬ አልገምትም። ስለዚህ የህዝቡ ጉዳይ ሆኖ ሊከበር የሚገባው አይመስለኝም ብዬ ነው የማምነው።
ነገር ግን ኢህአደግ የኢትዮጵያን ህዝብ ከጭቆና ያላቀቅኩበት ቀን ነው፣ ከከበደ አገዛዝ ከተለያዩ ስርዓቶች ነፃ ያወጣሁበት የህዝብ በዓል ነው፣ ህዝቡ ነፃ ያወጣበት ቀን ነው ብሎ ነው የሚያምነው።
ህዝቡ ነፃ ሲወጣ ምን አገኘ ነው ዋናው ነገር። የቃላት አይደለም እኮ ለተነሱ ብዙ ነገር ሊናገሩ ይችላሉ። ታገልበት ጉዳይ ነው እክመና መስዋዕትነት ከፍለና ሊይዝ ይችላል። ግን ምን አመጡ ነው ጥያቄው። ልማት ሁለት አይነት ነው። አንደኛው ቁሳዊ ልማት ነው። ሁለተኛው መንፈሳዊ ልማት ነው። አንድ ሀገር በሁለቱም መስመሮች በመንፈሳዊ ልማትም በቁሳዊ ልማትም ጣጣሞ ወደፊት የሚኬድበት ሁኔታ ከሆነ ይፈለጋል። ነገር ግን እኔ በበኩሌ የማየው ልማቱ የሚካድ ነገር አይደለም። ቁሳዊ ልማት ሊቀር አይደለም። ብዙ ስራዎች እየተሰሩ ነው። ነገር ግን ይሄ ወገን ብቻ ይሄ ቁሳዊ ብቻ አንድን አገር ወደፊት አያስኬዳትም። ከድህነትና ከኋላ ቀርነት የሚያላቅቅ አይደለም። ምክንያቱም አሁንም ቢሆን ኢትዮጵያ በምትቆጠርበት ጊዜ ምን ላይ ነች ያለችው ተብሎ በምትመዘንበት ጊዜ ከመጨረሻዎቹ ባለች እስካሁን ድረስ ወደ ኋላ ሆና ነው የምትቆጠረው። ጥቂት አገሮች ናቸው የሚቀድማት።
ከእሷ ኋላ የቀሩ ማለት ናቸው።
አዎ፣ ከኛ ወደ ኋላ ቀርት የኤሮፓ ሀገሮች አሉ፣ ጥቂቶች ናቸው። እና ይህን ያህል የሚጋነን ነገር አይደለም። ከድህነት አሁንም አልወጣንም። ምናልባት የተወሰነ የህብረተሰብ ክፍል በጣም ጥቂት የሆነ ህብረተሰብ በልጽጎ ይሆናል፣ ሀብታም ይሆናል። ነገር ግን አጠቃላዩ ህዝብ ግን አሁንም ቢሆን መጨረሻ ከሚባሉ ሀገሮች አንዷ ነን። ሌላው ነጻነትን እንወስዳለን። ነጻነት ማለት ምን ማለት ነው? ነጻነት በብዙ መንገድ ይገለጻል። ነገር ግን እኛ አሁን ምን ነጻነት፣ እውነተኛ ነጻነት አለን ወይ የሚለው ነገር በእኔ በኩል አስተያየት ነው ብዬ ነው የማስበው። ለምሳሌ ህግ አለን፣ ህገ መንግስት አለን። ነገር ግን ያ ህገ መንግስት ከሌሎቹ ህዝብያት መንግስት ጋር ስተያይ የተሻለ ነው፣ የታወቀ ነው፣ እና የሚካድ አይደለም። ነገር ግን ዓለም ከደረሰበት ደረጃ አኳያ ሲታይ አሁንም ቢሆን ነጻነት የለም። እውነተኛ ነጻነት በወረቀት ላይ በህገ መንግስት ላይ ተጽፏል፣ ትክክል ነው፣ ሰፍሯል። ነገር ግን ስራ ላይ በሚዋልበት ጊዜ እኛ ከዚህ በፊት በፖለቲካ ፓርቲዎች ውስጥ አባል ሆኜ ተንቀሳቅሻለሁ እና ምን አይነት ችግር እንዳለ ምናልባት የመንቀሳቀስ ችግር እንዳለ በጣም አሳውሳለሁ። አሁን ቢሆን በአይምሮ አለ ይህ ችግር። ስለዚህ በነጻነት በኩል ወረቀት ላይ ጥሩ ነው፣ በተግባር ግን ተጨባጭ በሆነ መንገድ የለም ማለት ይቻላል። ሌሎችም ብዙ ነገሮች አሉ፣ ይህ መንግስት የሚያነሳቸውና የትግላችን የመስዋዕታችን ውጤት ናቸው የሚላቸው ብዙ አሉ። ግን ዞሮ ዞሮ ግን ሲታይ ለምሳሌ ነጻነትን የፖለቲካ ነጻነትን እንመልከት። በሙሉ 100% ነው የፖለቲካ እንቅስቃሴውን የፖለቲካ መስክ የያዘው በሙሉ
ኢህአደግ ማለት ነው።
አዎ ኢህአደግ ለስሙ መድበለ ፓርቲ እንዲባል ይህን ለማሰየት ሲባል የተሰለፉ የፖለቲካ ድርጅቶች አሉ። ሁላችንም ምን አይነት የፖለቲካ ድርጅቶች እንደሆኑ ሁላችንም እናውቀዋለን። ስለዚህ በፖለቲካም ስናየው አንድ ፓርቲ አውራ ፓርቲ በፈለገው መንገድ ነው ሀገሪቱን የሚያንቀሳቅሳት። የአንድ ሀገር ጉዳይ በጣም ውስብስብ ጉዳይ ነው። ያንን ውስብስብ ጉዳይ ለመፍታት የተለያዩ ሀሳቦች ሊቀርቡ ይገባል። ይህን ችግር ልንፈታ የምንችለው በዚህ መንገድ ነው በሚል አንድ መንገድ ብቻ ይዞ የሚኬድበት ሁኔታ አይሆንም። ምክንያቱም የተለያዩ ሀሳቦች፣ የተለያዩ አመለካከቶች ቀርበው ተፋጭተው ከዛ በኋላ ይህ ነው የሚሻለው ተብሎ ለዛ መንገድ የተካሄደ ከሆነ ይች ሀገር ወደፊት ትሄዳለች፣ እየተሻሻለች ትሄዳለች። በአንድ መንገድ ብቻ ነው የኔ ብቻ ነው በዚህ መንገድ ነው የምንሄደው የሚለው ነገር ይኸው እስካሁን ድረስ በአንድ መንገድ ነው የምንሄደው እና ይታገር ምንም አማራጭ የላትም። ሌላ መንገድ አታውቅም ማለት ነው ኢትዮጵያ አንድ መንገድ አያውቅም ማለት ነው። ከዚህ በፊት 40 ወይም 50 ዓመት በንጉሱ ስርዓት ኢትዮጵያ ተመርታለች።
52 ዓመት
የአንድ ክፍል እንዳውም አንድ ሰው ማለት ይቻላል የአንድ ሰው አስተሳሰብ ነው። የአንድ ሰው አስተሳሰብ አመራር የት እንዳደረሰን ሁላችንም እናውቀዋለን። በዛ ጊዜ የነበርንበትና አሁን ያለንበት ሁኔታ ይህን ያህል አይደለም ልዩነቱ። ስለዚህ ብዙ ነገር ይነገራል፣ በቃል በፕሮግራም በፕሮፓጋንዳ በመገናኛ ብዙሀን። የመገናኛ ብዙሀን እንኳን እንደው በስም እንኳን ብንነሳ ማን ነው ይቺ ነገር በምን አይነት ቋንቋ በምን አይነት አስተሳሰብ ነው እየተመራች ያለች የሚለው ያው አንድ መንገድ ነው እና ይቺ ሀገር መቼ ነው እድል የምታገኘው እና የተለያየ አመለካከት ያላቸው ሀገራቸውን ይሁት ነው ይቺ ሀገር በዚህ አይነት ስትሄድ የተሻለ ነው ይሄ መንገድ ነው የሚሻለው ብለን የምንዋይበት ጊዜና ውይይቱ ተካሂዶ አይ ይሄ ነው በዚህ መንገድ ነው የምንመራው ተብሎ የምንሄድበት ጊዜ መቼ ነው ነው የአንድ ድምፅ ሳይሆን ብዙ ድምፆች ተሰምተው ከዛ ሁሉ ድምፅ የተሻለ ነው ተብሎ በዛ የምንመራበት ጊዜ መቼ ነው ነው የኔ ጥያቄ።
ዶክተር ኃይሉ የእርስዎን ጥያቄ መልሼ ልጠይቅዎት እና እርስዎ መቼ ይሆናል ብለው ያስባሉ? እርስዎ በፖለቲካው ዓለም ውስጥ አሉ። ይኸው እንግዲህ እስከምናውቀው ድረስ አሁንም በተቃውሞ ጎራ በአመራር ሁሉ ተሰልፈው ለረጅም ጊዜ ቆዩ ሰው ነዎት እና መቼ ይሆናል ብለው ያስባሉ? አሁን ባለው የኢህአደግ የገዢው ፓርቲ አያያዝ እርሱ አሁን የሚሏቸው ሁኔታዎች ይፈጸማሉ ብለው ይጠብቃሉ ወይ?
እኔ አይታየኝም በጣም ያስቸግረኛል። ይሄ ስርዓት ምናልባት በሆነ ምክንያት ራሱ በራሱ ለቀለኝ ብሎ ካልቶ በስተቀረ ይሄ አንድ መንገድ አካሄድ መቼ እንደሚወቅድ በጣም ያስቸግረኛል። ኢህአዴግ ነጻነት እናመጣለን ብለው ነው ያገሉ መስዋዕትነት የከፈሉ። ነገር ግን ያ ነጻነት ነው አሁን የቸገረን። አሁንም በአንድ ድምፅ ነው ያለው ኢትዮጵያ። ሁልጊዜ አንድ ድምፅ ብቻ ነው የምታውቀው እና ኢትዮጵያ የተለያዩ ድምፆች መፈጠር አለባቸው። የምንያት ድምፆች ተሰምተው የተሻለ ነው ተብሎ የሚወሰድበት መቼ ነው የሚለው እኔም በሆነ በጣም ነው የሚጨንቀኝ። ታሪክ እንደምናውቀው ስልጣን ላይ የነበሩ ወገኖች ስልጣኔ ላይ ወጥተው የነበሩ ሀገሮች ነገስታት እናውቃለን። እስከ ሮማ ድሮት ከእንግሊዝም ጀምሮ ልቀው ወጥተው ሄደው ራሳቸው በራሳቸው የወደቁበት ጊዜ ነው እና ምናልባት እንግዲህ ሊጋብዝ ምን ማድረግ እንደሚችል ከመጠበቅ ተስተካክለ ሌላ ምን ማድረግ ይችላል?
ይህንን ያህል ተስፋ ቆርጠዋል ማለት ነው እንዴ? ዶክተር ኃይሉ ኢህአደግ በራሱ እስካልተለወጠ ድረስ ታግሎ ኢህአደግን ማሸነፍ አይቻልም ማስለወጥ አይቻልም የሚል አቋም ላይ ደርሰዋል ማለት ነው?
የለም አይ አስላልኩም መለወጥ አለበት ከዛ የበለጠ ኃይል አሁን ቁሳዊ ኃይል ያለው አሁን ያለው ስርዓት ስር ተመስርቶ እንዳሻገር በፖለቲካውም ተጠናክሮ ተቀምጠዋል። በኢኮኖሚውን እንደምን ነው ዓለም እንደሚያውቀው ራሱ ተጠናክሯል እና ይህንን ለመለወጥ የለም ይህ ተስፋ አልቆረጥኩም። የተስፋ የመቁረጥ ነገር አይደለም። ምንድን ነው ምን አይነት መንፈስ ነው መፈጠር ያለበት የሚለው ነገር እኔም አምናለሁ። ያ መንፈስ መፈጠር አለበት። ሰላማዊ የሆነ ዴሞክራሲያዊ የሆነ ድምፅ መፈጠር አለበት። ያ ድምፅ ኦፍኮርስ እንግዲህ ህዝቡ አሁን ካለበት ሁኔታ ከዚህ ከፍርሃት ስሜት ተላቁ እንደ ህዝብ እኔ ነኝ የስልጣኑ ባለቤት ምንጩ እኔ ነኝ፣ ይህንን ልለውጥ የምችለው እኔ ነኝ። ስለዚህ ይህንን ለማድረግ ደግሞ ሰላማዊና ዴሞክራሲያዊ ስርዓት ለመፍጠር የሚያስፈልግ ትግል መምጣት አለበት መፈጠር አለበት የሚለው እምነትና አሁን ያለው መንፈስ ግን ያንን ለመለወጥ የሚያስችል ጥንካሬ ያለው አልመሰለኝም። እና ያን ጥንካሬ የግዴታ መፈጠር አለበት ማለት ነው።
ህዝቡ የፍርሃት መንፈስ ሰፍኖበታል ለሚለው አንዳንድ የሚነሱ የመከራከሪያ ነጥቦች አሉ። ህዝቡ ፈርቶ አያውቅም። በተለያዩ አጋጣሚዎች ከቀደሙ ስርዓቶች ጀምሮ በህዝብ ትግል ነው ለውጦች ሲመጡ የነበረው ኢትዮጵያ ውስጥ። ኢህአደግን ራሱን እዚህ ያደረሰው የህዝብ ድጋፍና ግፊት ነው። ከዛ በኋላም ኢህአደግ መንበረ ስልጣኑን ከተቆጣጠረም በኋላ አልተመቸንም አልወደድነውም ይሄን አካሄድ የሚሉ ሰዎች በህዝብ ደረጃ ማለት ነው በተለያዩ አካባቢዎች ከመንቀሳቀስና አንዳንድ ጊዜም እየገነፈሉ በየአደባባዩ በተለያዩ አጋጣሚዎች ተቃውሟቸውና ቅሬታቸውን መግለጽ አላቋረጡም ሰዎች በየጊዜው። ነገር ግን የአመራር ችግር ያንን የማስተባበር ችግር እንዳለ የመከፋፈል ችግር እንዳለ በተቃውሞው ጎራ በየወቅቱ የሚታይ ነገር ነው። ለመሆኑ የኢትዮጵያ ተቃዋሚዎች ምን ያህል ስርዓት አላቸው? ምን ያህል ዲሲፕሊንድ ናቸው? ይህንን የህዝብ ድምጽ ለማዳመጥና የህዝብን ጥያቄ በአግባቡ ተረድቶ የትግሉን አቅጣጫ ገንቢ በሆነ መንገድ ለማስኬድ ምን ያህል ዝግጁ ናቸው? እስከ መቼ ድረስ ነው ይሄ ሁኔታ ሊቀጥል ይችላል ብለው ይመስላል? የህዝብ ችግር ነው ወይስ ደግሞ የመሪ ችግር ነው ያለው?
ህዝብና መሪ እኮ አይለያዩም፣ አንድ ላይ ነው። ህዝብ
ግን ተለያይቶ የተለያየበት ሁኔታ ነው የሚታየው ነው የሚባለው። ህዝቡ ሌላ ሁኔታ ላይ ነው፣ ሌላ አቋም ላይ ነው ያለው። ይሄ ሁኔታ አላስደሰተንም፣ የነጻነቱም ሁኔታ የኑሮውም ሁኔታ አላስደሰተንም ብሎ የሚንቀሳቀሰው ህዝብ ያለበት የመነሳሳት ስሜት በተለየ ደረጃ ነው ያለው። መሪዎች ውስጥ የሚታየው አካሄድና አያያዝ ደግሞ የተለየ ነው። ለዚህ ይመስለኛል ሁልጊዜ ወደ ዜሮ ሁልጊዜ ወደ ባዶ እየተመለሰ የሚንቀሳቀሰውና የሀገሪቱንም የዲሞክራሲ አቅጣጫ ማስቀመጥ በሚቻልበት ደረጃ ላይ ማስቀመጥ ያልተቻለው እንደሚመስለኝ።
የህብረቱ እኮ ነው ነፈሱ እኮ ነው የጠፋው። አንደኛ በእርግጥ ሆን ያለበት ሄጃው የሚፈልገውን ነገር ላይ የሚጠቅም ነገር አካሄድ ሊመጣ የሚችለው ወደ ግጭት ማስኬድ የምንችለው በሰላማዊ መንገድ ነው። በእኔ እምነት በሰላማዊ መንገድ ነው።
አሁን ይሄንን በአግባቡ የመገንዘብን ጨምሮ ማለት ነው። ልክ ነዎት።
ይሄ በዚህ መንገድ ነው። ያንን እንግዲህ ትልቁ ችግር እዛ ላይ ነው። የፖለቲካ ታሪካችን ብናይ እኮ ግፋቢል 50 ዓመት እኮ ነው እንደ እንግሊዝ ያሉ ሀገሮች እኮ ለምሳሌ ከ500-600 ዓመት ልምድ ከዚያም ተነስተው ነው አሁን የሚጠቀሙበትን ዴሞክራሲ የሚጠቀሙ።
አዎ ዶክተር ሀይሉ አንድ ጊዜ እዚህ ጋር ቆም ላርጎትና ብዙ ጊዜ ከደርግም ጊዜ ጀምሮ ማለት ነው ያለ መከራከሪያ ነው ይሄ የምንሰማው። እኛ እኮ የዲሞክራሲ ጀማሪዎች ነን፣ እኛ እኮ የአስተዳደር ጀማሪዎች ነን ይባላል። ሀገሪቱ በመንግስትነት የረዘመ ታሪክ ያላት ሀገር ነች። ህዝቧ የሰለጠነ የውስጡ በየአካባቢው ማለት ነው ህይወት ኑሮ ያለው ሀገሪቱን እስከዚህ ድረስ ጠብቆ ያቆየ ህዝብ ነው። ከሌሎች ውስጥ ልምድ ተምሮ ወደ ላቀ ደረጃ ላይ መድረስ አይቻልም ወይ? የግድ ሌሎች ባለፉባቸው መንገዶች ውስጥ አንድ ህዝብ ማለፍ አለበት ወይ የተሻለ ስርዓት ለመገንባት?
አሁን እኮ ያንን ለማድረግ ከየት ነው የምንመጣው? ከምን ተነስተን ነው የህዝብ ሁኔታ የተፈጠረው? ሁኔታ ያለው የዴሞክራሲ ሁኔታ መስኩ የመስኩ ሁኔታ የመንቀሳቀሻው ሁኔታ በጣም አስቸጋሪ ነው።
ጠቧል ነው የሚሉት
ነው። ጠቧል ነው። እርግጥ ለምንድን ነው ሰላማዊ የሆነ ዴሞክራሲያዊ የሆነ የጎበዝ አለቃ የማይፈጠርም? ህዝቡስ ራሱ በውስጡ ለምንድነው ይህን ነገር እንዲሁ አስሎ ብቻ እያሳላ አንገቱን ደፍቶ የሚኖረው? ለምንድን ነው በሰላማዊ መንገድ ጋር በሆነ መንገድ ሰው በመሆኑ ህዝብ ታሪክ ያለ ህዝብ በመሆኑ ምክንያት መከፈል ያለበትን መስዋዕትነት ከፍሎ በሰላማዊና ህጋዊ መንገድ ያንን ያለውን ሁኔታ ለመለወጥ ያልቻለ ለምንድን ነው የሚባለው ጥያቄ እኮ ነው ችግሩ የሆነው።
ለማጅነን የሚለው ነገር ብዙ ጊዜ የማይጥማቸው ሰዎች የሚያሰሙት
ሀሳብ ሁለት ክን ነው። ለማጅነን ማለት አይደለም እንዴ መስዋዕትነት ማይተከፈሉ ሀገሪቱን ለመጠበቅ ነፃነቷን ለመጠበቅ ብለው በዚህ በይሄ ዴሞክራሲ የሚለው አይነት ነፃነት ጠብቅ መስዋዕትነት ተከፍሎ ይሄ መጥተናል።
አሁን የዲሞክራሲው መንገድ እኮ ክፍት ሲሆን፣ ዶክተር አይሉ የዲሞክራሲው መንገድ እኮ ክፍት ሲሆን፣ መድረኩ ክፍት ሲሆን፣ በሰለጠነ ሁኔታ አቋሙን በግልጽ እገሌን ነው የምፈልገው ብሎ ሙሉ ቀን ቆሞ ቀንና ሌሊት ቆሞ ድምፁን ሲሰጥ እኮ አይተናል እኮ። ብዙ ችግሮችን እኮ አልፎ ድምፁን የምርጫ ሳጥን ውስጥ እኮ አስገብቶ እገሌ ይምራኝ ብሎ ሲመርጥ እኮ አይተናል። ይሄ ስልጣኔ አይደለም እንዴ? ይሄ መለማመድ ነው እንዴ? በጠመንጃ አይደለም ድምፁን ካርዱን ለመጣል ነበር።
አምናለሁ ይሄ ትክክል እኮ ነው፣ ትክክል እኮ ነው። ይሄንን ያንን ለሊቱን ከጠዋቱ ጀምሮ ስሜቱን የገለጸበት ሁኔታ አለ።
አሁን ምን ምን ለማመድ ያስፈልገዋል ህዝብ?
ያ መንፈስ በእኔነት ታፍኗል ነው የምለው። ይህንን አፈና እንዴት አድርጎ ነው እንደገና ፈንቅሎ በዛ ስሜት በዛ በጨዋነት መንገድ ሀሳቡን የገለጸበት ሁኔታ? ይህንን ለማድረግ ያ ድፍረቱ ነው የጎደለ። ሰላማዊ የሆነ ድፍረት ነው አሁን ያጣ ነው። እውቀቱም አለ ይመስለኛል። በሀገር በቀል እውቀቱም አለ፣ ልምዱም አለ፣ የዓለምም እውቀት አለ። በትንሽ እየታየ ነው፣ ግን ያንን ተግባራዊ ለማድረግ ድፍረቱ ነው። እንዴት አድርገን ከየት እናምጣው ነው ጥያቄ።
ዶክተር ኃይሉ አርአያ መቼም በዚህ ስርዓት ውስጥ አንድ ሩብ ምዕት ዓመት አጠናቀን የሁለተኛውን ሩብ አንድ ዓመት ደግሞ ከላዩ ላይ ሸረፍን። በዚህ ሰሞን ተከታታይ ንግግሮችን ተከታታይ ውይይቶችን እናደርጋለን። ያለፈውን ሩብ ምዕት ዓመት ለመገምገምና መጪው ጊዜ ምን መሆን አለበት፣ ህዝቡም እንደዚሁም የፖለቲካ መሪዎችም የሚወያዩባቸውን መድረኮች ለማዘጋጀት ጥረት እናደርጋለን። የገዢው ፓርቲ ሰዎችም የሚሳተፉ ከሆነ እንደዚሁ ጥሪያችንን በተከታታይ እናሰማለን። በዚያም ላይ መልሼ ጋብዘውታለሁኝ። ዶክተር ብሩክ ኃይሉ ለዚህ ጊዜው ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።